ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 2 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ዶክተር አብይ አህመድ የኖቤል ሽልማታቸውን ተቀብለው አዲስ አበባ ሲገቡ ደማቅ አቀባበል ተደርጎላቸዋል።
ሁላችሁን ወክዬ ሽልማቱን የተቀበልኩ እኔ በሆንም ሽልማቱ ለኢትዮጵያና ኤርትራ ለፕሬዝዳንት ኢሳያስና ለእኔ እንዲሁም ለተቀሩት ለኢትዮጵያና ኤርትራ ወዳጆች ሁሉ የተሰጠ በመሆኑ እንደ መልካም እድል በመጠቀም ሌሎች ችግሮቻችንን ለመፍታት እንደ መነሻ አድርገን የምንገለገልበት ቢሆን መልካም ነው።
ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ ለጋዜጠኞች ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘርዘር ያለ ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ንጉሡ ታምሬ ስርጭቱን ይመራል። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ፍሳሐይ ታሰማናለች።
በቅድሚያ ርዕሰ ዜናዎች። በመቶዎች የሚቆጠሩ ኢትዮጵያውያን በሱዳን ፖሊስ መታሰራቸውን ካርቱም ያለው ኢትዮጵያ ቆንስላ አስታወቀ። የዩናይትድ ስቴትስ የተወካዮች ምክር ቤት የፍትህ ኮሚቴ በፕሬዝደንት ዶናልድ ትራምፕ ላይ የቀረቡትን የክስ አንቀጾች ዛሬ ያጸድቃል ተብሎ ይጠበቃል። በተግባር የሚያንማር መሪ የሆኑት ኦንግ ሳን ሱቺ ለሀገራቸው ለመከላከል በተባበሩት መንግስታት ድርጅት ከፍተኛ ችሎት በቀረቡበት ወቅት የግፍ ግድያና የጾታ ጥቃት ተፈጽመዋል የሚለውን ክስ ችላ ብለዋል ሲል አንድ ጠበቃ ነቀፈ። አሁን ዜናዎች በዝርዝር። በመቶዎች የሚቆጠሩ የኢትዮጵያ ዜጎች በሱዳን ፖሊስ መታሰራቸውን በካርቱም የኢትዮጵያ ቆንስላ አስታወቀ። በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ሽፈራ ጃርሶ ሰሞኑን በተደረገው አሰሳ የሀገሪቱ ጸጥታ ኃይል በመቶዎች የሚቆጠሩ ትውልድ ኢትዮጵያ ማሰሩን አረጋግጠናል ብለዋል። ዘገባውን እንደደረሰን እናቀርባለን። የዩናይትድ ስቴትስ የተወካዮች ምክር ቤት የፍትህ ኮሚቴ በፕሬዝደንት ዶናልድ ትራምፕ ላይ የቀረቡትን የክስ አንቀጾች ዛሬ ያጸድቃል ተብሎ ይጠበቃል። አብላጫዎቹ ዲሞክራቶች የኮሚቴው አባላት ፕሬዝዳንቱ ስልጣናቸውን ያለ አግባብ ተጠቅመዋል፣ ስለዚህም መቀጣት አለባቸው በሚል ግፊት እያደረጉ ናቸው። ሪፑብሊካውያን በሌላ በኩል ሂደቱ የፖለቲካ ዓላማ ያለው ነው፣ በቂ ማስረጃ የለም በማለት ይነቅፋሉ። የአሜሪካ ድምፅ ዘጋቢ ሪቻርድ ግሪን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
በፍትህ ኮሚቴው በፕሬዝደንት ትራምፕ ላይ የቀረቡት የክስ አንቀጾች የሌላን ሀገር መንግስት በመጪው ምርጫ ጣልቃ እንዲገባ በመጠየቅ ስልጣናቸውን ያላግባብ ተጠቅመዋል፣ ጉዳዩን እየመረመሩ ያሉ የምክር ቤት አባላት የሚልኳቸውን መጥሪያዎች አስተዳደራቸው ችላ እንዲል መመሪያ በመስጠት የምክር ቤቱን ስራ አደናቅፈዋል የሚሉ ናቸው። እናም በኮሚቴው ክርክሩ ዛሬም ቀጥሏል። የፍትህ ኮሚቴው ሊቀመንበር ጄሪ ናድለር እንዳስረዱት ለዩክሬን የተፈቀደላትን ወታደራዊ እርዳታ እንዳይለቀቅ አድርገው በመጪው ፕሬዝደንታዊ ምርጫ ዋና ተፎካካሪ ሊሆኑ የሚችሉት የቀድሞ ምክትል ፕሬዝደንት ጆ ባይደን ላይ ምርመራ ለመክፈት ቃል እንድትገባ ጫና አድርገውባታል የሚል ነው።
ፕሬዝደንቱ የአገር ውስጥ የፖለቲካ ተፎካካሪዎቻቸውን የውጭ አገር መንግስት ምርመራ እንዲከፍትባቸው መጠየቃቸው ምርጫችንን የማጭበርበር ተግባር ነው። የአገራችን መስራቾች በተለይ ጎጂ ያሉትም እንዲህ አይነቱን ተግባር ነው። ነጻና ፍትሐዊ ምርጫ የዲሞክራሲያችን መሰረት ነው። ምርጫዎቻችን ከተበላሹ ሁሉ ነገር ተበላሸ ማለት ነው።
ዲሞክራቶች ትራምፕን ስልጣን ከተረከቡበት ጊዜ ጀምረው ከሰው እንዲወገዱ ለማድረግ ፍላጎት ነበራቸው ያሉት በፍትህ ኮሚቴው ከፍተኛው ሪፐብሊካን አባል ደግ ኮሊንስ በበኩላቸው ሐቁና ወንጀላቸው ግን አይገናኝም ብለዋል።
The big lie that we're hearing perpetrated tonight is one, the end justifies the means.
እየሰማነ ያለነው ትልቁ ውሸት የሚገኘው ውጤት አካሄዱን ትክክል ያደርጋል በሚል እንዳልተወሰደ ተደርጎ መቅረቡ ነው። ውሸቱ ተጨባጭ አጣዳፊ አደጋ ስላፈጠጠ ባሰት መወንጀል ትክክል ነው የሚል ነው። ታሪክ ግን የሚያሳየን ያ እውነት አለመሆኑን እንዲያውም አደገኛ መሆኑን ነው።
በጉዳዩ በተቀሩትም የኮሚቴው አባላት የቀረቡት ክርክሮች እንዲሁ በሰላ የፓርቲ መስመር የተለዩ ናቸው። የቀረቡት የክስ አንቀጾች በፍትህ ኮሚቴው ካለፉ በኋላ በሚቀጥለው ሳምንት በተወካዮች ምክር ቤቱ መልአተ ጉባኤ ድምጽ ይሰጥባቸዋል ተብሎ ነው የሚጠበቀው። እንደሚጠበቀው መልአተ ጉባኤው ካሳለፋቸው አብላጫው አባላት ሪፑብሊካን ወደሆኑበት ወደ መወሰኛው ምክር ቤት ይመራሉ።
ቆንጅትን ለዘገባው እናመሰግናለን። በተግባር የሚያንማር መሪ የሆኑት ኦን ሳን ሱቺ ለሀገራቸው ለመከላከል በተባበሩት መንግስታት ድርጅት ከፍተኛ ችሎት በቀረቡበት ወቅት የግፍ ግድያና የጾታ ጥቃት ተፈጽሟል የሚለውን ክስ ችላ ብለዋል ሲሉ ሀገሪቱ በሮሂንጋዎች ላይ ፍጅት ፈጽማለች የሚለውን ክስ ያቀረቡት ጠበቃ ገልጸዋል። ጠበቃ ፖል ራይችለር ሄግ በሚገኘው ዓለም አቀፍ የፍትህ ችሎት ሲናገሩ ሚያንማር ይፈጸማል የሚባለውን የጾታ ጥቃት ለማንሳት ያልፈለገችው ሊካድ የማይችልና ለመግለጽ የሚዘገንን ተግባር በመሆኑ ነው ብለዋል። ኦን ሳን ሱቺ በበኩላቸው ትላንት ፍርድ ቤት ቀርበው ሲናገሩ ውህዳኑ ሮሂንጋዎች በብዛት የተሰደዱት በሚገባ በተቀነባበረ የውስጥ ግጭት ምክንያት ነው ብለዋል። የሀገሪቱ መከላከያ ኃይል ግጭት ላስከተሉት ጥቃቶች ምላሽ በሰጠበት ወቅት በብዙ መቶ ሺዎች የሚቆጠሩ ሙስሊሞችን መሰደድ አስከተለ ብለዋል ኦን ሳን ሱቺ። በኦፊሴል የውጭ ጉዳይ ሚኒስትርነት ስልጣናቸው መሰረት ክሱን ለመከላከል ፍርድ ቤት ያቀረቡት የሰላም ኖቤል ሽልማት ኦን ሳን ሱቺ ወታደራዊ ኃይል ኢላማ ያደረገው ከሁለት ዓመታት በፊት ምዕራብ ራኪን ክፍለ ግዛት ላይ የደህንነት ጥበቃ ጣቢያዎችን ያጠቁ ሮሂንጋ አማጽያንን ነው ብለዋል። አሁን አድማጮች የገልሞ ዳዊትን ዘገባ እንሰማለን።
ከቅርብ ሳምንታት ወዲህ በሱዳን ንግድ ሚኒስቴር በተላለፈው ውሳኔ መሰረት የሱዳን የጸጥታ ኃይሎች በአገሩ የሚኖሩ በርካታ የኢትዮጵያ ዜጎች ማሰራቸው ታውቋል። በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ሽፈራው ጃርሰው በመቶዎች የሚቆጠሩ ኢትዮጵያውያን በካርቱም አምዱርማን ማረሚያ ቤት በእስር ላይ መሆናቸውን አረጋግጠዋል። አምባሳደር ሽፈራው ሲናገሩ በፖሊስ በቁጥጥር ያዋሉ ኢትዮጵያውያን ከዚህ በፊት ባልተለመደ መልኩ በአስቸኳይ ፍርድ ቤት እየቀረቡ መክፈል የማይችሉት የገንዘብ መቀጮ እየተላለፈባቸው መሆኑንም አክለው ገልጸዋል። አምባሳደር ሽፈራ ስለ ጉዳዩ ከሱዳን ጠቅላይ ሚኒስትር ጋር የተነጋገሩ ሲሆን ጉዳዩ በቶሎ እልባት እንዲያገኝ የሱዳን ጠቅላይ ሚኒስትር አብደላ አምዶክ መጠየቃቸውን ገልጸዋል።
ሰሞኑን ሰዎችን ይዘው ከዚህ በፊት አድርገው በማያውቁ መንገድ ከመንግስትም አሮነቱ አካል እንደሆነ አላቅም በአጭር ጊዜ ወዲያሷቸዋል ወዲያው ገንዘብ ፈረዱባቸው። መክፈልን በማይችልበት መንገድ ተደረገ። ይህንኑ ኮምፕሌን አደረን። እንደ አጋጣሚ አሁን ጠቅላይ ሚኒስትሩን የመጨረሻን አንቺ አነጋግሬ እንደተመለስኩ ነው የደወልክልኝ። እየተነጋገርን ያለነው እነሱም ጥሩ ፖዘቲቭ አለው ይህንን እንፈታለን። ትክክልም አይደለም። አንደኛ ኢትዮጵያኖች እዚህ እንዲሰሩ ለእኛ ኢኮኖሚም ጥሩ ለገራፍና ስራም የሚሰሩ ናቸው። ይህንን ቶሎ እርምጃ እንወስዳለን የሚል ነው። ለ15 ቀን ማሰሩንም እንተዋለን ብለው ከትላንትና ነው ትላንትና ጀምረው ኦልሞስት አቁመዋል። ያሰሩትም ሊፈቱ እየተነጋገር ነው ያለ ነው። ጠቅላይ ሚኒስትሩም ቃል ገብቶልናል። በዚህ ደረጃ ነው ያለው።
አምባሳደር ሽፈራው ሱዳን ቡታቃ የሚባል የነዋሪነት መታወቂያ ፍቃድ በሀገሩ ለሚኖሩ የኢትዮጵያ ዜጎች ስትሰጥ እንደቆየች ገልጸዋል። ይህ የመኖሪያ ፍቃድ መስራትን የሚከለክል ቢሆንም ሁለቱ ሀገሮች ካላቸው ጥሩ ጉርብትና የተነሳ ኢትዮጵያን በዚሁ መታወቂያ እንዲኖሩና እንዲሰሩ ስፈቀድላቸው ነበር ብለዋል። በሱዳን የሚኖሩ ኢትዮጵያውያን ግን ይህንኑ መታወቂያ ለማግኘት ብዙ እየተቸገሩ መሆናቸውን ይናገራሉ። በሱዳን ለ7 ዓመታት መኖሩን የተናገረው ስሙ ሰለሞን ካሳውን የተባለ ትውልድ ኢትዮጵያዊ የሱዳን ፖሊስ መታወቂያ ያላቸውንም በስራ ፍቃድ አምጡ ምክንያት ማሰር በመጀመሩ የምሰራውን ስራ ማቋረጡን ተናግረዋል። ሰለሞን በሱዳን ያለው የኢትዮጵያ ኤምባሲ ችግሩ እንፍታለን ብለን ብንጠይቅም ኤምባሲው ፈቃደኛ አልሆነም ሲል ወቅሰዋል። አምባሳደር ሽፈራ ሰለሞንን ጨምሮ በሱዳን የሚኖሩ ኢትዮጵያውያን ያነሱትን አቤቱታ አስተባብለዋል። አምባሳደሩ ለብዙ ስደተኞች ኤምባሲው የመኖሪያ ፍቃድ እንዲያወጡ ሁኔታውን ቢያመቻችም ፍቃደኛ አልነበሩም ሲሉ ተናግረው በሰሞኑ የሱዳን ፖሊስ አሰሳ ስለተያዙ ኢትዮጵያውያንም ኤምባሲው ከሱዳን መንግስት የይፈታሉ ውሳኔ ስለተቀበለ ሁኔታውን በቅርበት ይከታተላል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። ብሪታንያ ውስጥ ዛሬ ከተለመደው ቀደም ብሎ ጠቅላላ ምርጫ እየተካሄደ ነው። ብሪታንያ ከአውሮፓ ህብረት አባልነት ለመውጣት ከሶስት ዓመታት በፊት በህዝበ ውሳኔ በወሰነችው መሰረት ምርጫ ማካሄዱ ለረጅም ጊዜ ሲጠበቅ የቆየውን የፍቺ ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። የሀገሪቱ ጠቅላይ ሚኒስትር ቦሪስ ጆንሰን የምርጫ ዘመቻ ትኩረት የብሪታንያ መውጣት ይጠናቀቅ የሚል ነው። ወግ አጥባቂ ፓርቲያቸው በምክር ቤቱ የብዙሃንነት ቦታ ሲያገኝ የብሪታንያ ፍቺ እስከ መጪው ጥር ወር ማብቂያ ባለው ጊዜ ውስጥ እንዲጠናቀቅ ለመግፋት እንደሚያስችላቸው ጠቅላይ ሚኒስትሩ ገልጸዋል። ዋናው ተገዳዳሪያቸው የሌበር ፓርቲ መሪ ጀረሚ ኮርባይን ካሸነፍኩ የብሪታንያ ህዝብ አሁንም 28 አባል አገሮች ካሉት የአውሮፓ ህብረት መውጣት ይፈልግ እንደሆነ ለማረጋገጥ አዲስ ህዝበ ውሳኔ እንዲካሄድ አደርጋለሁ ብለዋል። የምርጫው ኦፊሴላዊ ውጤት ነገ እንደሚታወቅ ተገልጿል። ኒውዚላንድ ውስጥ ባለፈው ሰኞ በተከሰተው እሳተ ገሞራ ምክንያት የሞቱት 8 ሰዎች አስከሬኖችን ለማንሳት ነገ ዋይት ደሴት ወደ ተባለው ቦታ ሰራተኞች እንደሚልኩ ባለሥልጣኖች ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አመሰግናለሁ አዳነችን ለዜናው። ለዋና ዋና የግማሽ ሰዓት ዜናዎችና ለማጠቃለያው ትመለሳለች። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርትዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 2 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በርከት ያሉ የአብይ ርዕስ ዘገባዎች ናቸው ያሉን ተያያዥ የሆኑ። በቅድሚያ የዘንድሮ የኖቤል የሰላም ተሸላሚ ዶክተር አብይ አህመድ ሽልማታቸውን ተቀብለው ከኦስሎ አዲስ አበባ ሲገቡ ደማቅ አቀባበል ተደርጎላቸዋል። የአቀባበሉን ሥነ ሥርዓት የተከታተለችው ፀሐይ ዳምጠው ተከታዩን አጠናቅራለች።
በሺዎች የሚቆጠሩ የአዲስ አበባና የአካባቢ ነዋሪዎች በማርሽ ባንድ ሙዚቃ ታጅበው ነበር ባለ ኖቤሉን ጠቅላይ ሚኒስትር የተቀበሉት። ከቦሌ ዓለም አቀፍ አውሮፕላን ጣቢያ ከማለዳው 12 ሰዓት ላይ የጀመረው አቀባበል በጉሮ አሸባይ የደመቀ እንደነበር አይቼዋለሁ። አውሮፕላን ጣቢያ እንደደረሱ ለጋዜጠኞች አጠር ያለ መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ሽልማቱ ለሀገራቸውና ለአካባቢውም ያለውን ትርጉም ተናግረዋል።
መላ ኢትዮጵያ ሕዝብ እንዲገነዘብ እንፈልገው ደሃ ብንሆንም ታሪክ ያለን ሕዝቦች መሆናችንን፣ ባህል ያለን ሕዝቦች መሆናችንን፣ ለሰላም የምንተጋ ሕዝቦች መሆናችንን፣ ከዚህ ቀደም ያልታወሱ ታሪኮቻችን ሁሉ እንዲታወሱ እድል አግኝተናል። ከአንድ ሺህ 500 ዓመት በፊት በክርስትና እንዲሁም ከ1400 ዓመት በፊት በእስልምና በርካታ ሰዎች የሰላምና ችግርተኞችን የምታቀፍ ሀገር መሆኗን አምነው የተጠለሉባት ሀገር ኢትዮጵያ ከ1000 ዓመት በኋላ ታሪኳ የቀጨና የተረሳ የመጣ ቢሆንም አሁን መልሶ የሚታደስበት እድል በመገኘቱ በተባበረ ክንድ በተስማማ ማንነት ሀገራችን ካለችበት ሁኔታ ወደ ብልጽግና እንድትሸጋገር በጋራ ጠዋት ማታ እንድንተጋ፣ ይህ አጋጣሚ ለመማር፣ ለመቀየር፣ አንድ ለመሆን፣ ለመሻሻልና በዓለም መድረክ በአዳዲስ ማንነቶች ከፍ ብለን ለመታየት እንድንጠቀምበት አደራ ማለት እፈልጋለሁ።
ይህ የሀገሪቱን ገጽታ በዓለም አቀፍ ደረጃ በከፍተኛ ሁኔታ መለወጥ የሚችል አቅም እንዳለው የተናገሩት ጠቅላይ ሚኒስትር አብይ ሽልማቱ ይሁን እንዲሆን በርካታ እናቶች አብዝተው ተጨንቀዋል ብለዋል።
ሁላችሁም እንደምትገነዘቡት የኖቤል ኮሚቴው የሚያቀውን የሚያዩን ጠርቶ የሸለመ ቢሆንም ይህ ሽልማት ይሁን እንዲሆን ብዙ እናቶች በጓዳ ያለቀሱ የጸለዩ የተጨነቁ ያማጡ እንዳሉ በውል ይታወቃል። በመሆኑም ሁላችሁ ነክዬ ሽልማቱ የተቀበልኩ እኔ በሆንም ሽልማቱ ለኢትዮጵያና ኤርትራ ለፕሬዝዳንት ኢሳያስና ለኔ እንዲሁም ለተቀሩት ለኢትዮጵያና ኤርትራ ወዳጆች ሁሉ የተሰጠ በመሆኑ እንደ መልካም እድል በመጠቀም ሌሎች ችግሮቻችንን ለመፍታት እንደምንሻ አርገን የምንገለገልበት ቢሆን መልካም ነው።
በመስማማትና በመደማመጥ እንዲሁም በሀገር ፍቅር ሀገራችንን ለማሳደግ ይህንን በመልካም አጋጣሚነት ልንጠቀም ይገባል ብሏል ጠቅላይ ሚኒስትሩ። አክለውም የኖቤል ሽልማቱ ለኢትዮጵያና ለኤርትራ እንዲሁም ለመላ ምስራቅ አፍሪካ በዓለም ደረጃ ከፍተኛ ትኩረትና ስም ያገኘ ነው ብሏል።
ለኢትዮጵያ ለኤርትራና ለምስራቅ አፍሪካ ያለው ሳቤ ከዚህ ቀደም ከነበረው በተለየ መንገድ ትኩረት እንዲያገኝና ሀገራት በዚህም አከባቢ ታሪክ ሊሰራ እንደሚችል ማሰብ እንዲችሉ የማስታወስ ስራ ለመስራት እድል አግኝቻለሁ።
ኢትዮጵያ ብዙ ጀግኖች ያሏት ሀገር እንደሆነች የተናገሩት ጠቅላይ ሚኒስትሩ ጀግና መወጣጫ መስላል ከለለው ጫፍ መድረስ ለማይችል አንዱ አንዱን ደግፎ ከጫፍ ብደርስ ትሩፋቱ ለሁሉም የሚደርስ መሆኑን ከሰሞኑ ሽልማት መማር ይቻላል ሲሉም አሳስበዋል። የደህነት የረሃብ የጉስቁልና የግጭቶችና የጦርነት ታሪኮች እንዲያበቁ የመተባበር የመደማመጥ የመስማማት እንዲሁም ሀገርና አካባቢን አብረን የመቀየር እኛም እንደሌሎቹ መርዳት የምንችል ሀገር እንድንሆን ይህንን አጋጣሚ መጠቀም ተገቢ ነው ብሏል። ጠቅላይ ሚኒስትር አብይ በቅርቡም ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ድሉን በጋራ እንደሚያከብሩም ተስፋ እንዳላቸው አስታውቋል። የጠቅላይ ሚኒስትር የአቀባበል ሰነ ስርዓት ከአዲስ አበባና ከኦሮሚያ ልዩ ዞን በመጡ ፈረሰኞች ደምቆ ነበር። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። ክቡራትና ክቡራን፣ ማምሻውንም በብሔራዊ ቤተ መንግሥት ለባለኖቤሉ ጠቅላይ ሚኒስትር የአቀባበል ስርዓት እየተከናወነ መሆኑን አውቀናል። ሪፖርተሮቻችን እዚያው ይገኛሉ። ከዚያ ዝርዝር ያለ ዘገባ እንደደረሰን እናቀርብላችኋለን። በጠቅላይ ሚኒስትሩ የዛሬ ጠዋት የአቀባበል ስነ ስርዓት ላይ የተገኙ ሰዎችን ሙክታር ጀማል አነጋግሮ ነበር። ተከታዩን ይዟል።
ጠቅላይ ሚኒስትር አብይ አህመድ የኖርዌይ የኖቤል ሽልማታቸውን ተቀብለው ወደ አገር ቤት ሲገቡ ንጋት ላይ የተለያዩ የማህበረሰብ አካላት በደቅደቅ ጥጭለማ ነበር ወጥቶ የተቀበላቸው። ከቦሌ አየር ማረፊያ እስከ 4 ኪሎ የጠቅላይ ሚኒስትር ቤተ መንግስት ድረስ የተዘረጋው የህዝብ ሰልፍ ደስታና ፈንጠዝያ ነበር የሚሰማው።
ከመኪና ከላይ ከመስቀል አደባባይ ጀምሮ በብሬስሮት ነው ምንስ የደረሱ። ከእኛ እናቶች የሚጠበቀው ነገር ቢኖር ወጣቶች ሁላችሁ ካቢ ጎን በሁሉም አቅጣጫ እንድትሰለፉና ሁሉንም ሰው እንዲጠብቅ ነው።
ከአዲስ አበባ ከተማ ነዋሪዎች በተጨማሪ በፊንፊኔ ልዩ ዞን አካባቢ የሚገኙ ከእኩለ ሌሊት ተነስተው ወደ አዲስ አበባ ቦሌ አየር ማረፊያ ማቅናታቸውን ነው ለአሜሪካ ድምፅ የተናገሩት።
ዶክተር አብይ ኖቤል ሽልማት በማግኘታቸውና ለሀገራችን ትልቅ ተስፋ በማትረፋቸው ደስታ ለመግለጽ ነው እዚህ። ይሄ ፈረሰኛ እዚህ የተገኘው በጠቅላላ የደስታ መግለጫን የአንድነት መግለጫን እንደዚሁም ለሀገራችን ብልጽግና ሰላምን የሚያመለክት ነው ብዬ ነው የማስበው። እንደራሴ
የጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት አቀባበል ስነ ስርዓት ላይ የተሳተፉ ሰዎች ሽልማቱ ጠቅላይ ሚኒስትሩ በአፍሪካ ቀንድ ያስገኙትን በማበረታታት ሀገር ውስጥም የበለጠውን ሊሰሩ እንደሚገባና መነሳሳት የሚፈጥርላቸው መሆኑን ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ
አመሰግናለሁ ሙክታር። አሁን ደግሞ ወደ ባህር ዳር እንዘልቃለን። አስቴር ምስጋናው ዛለች። የጠቅላይ ሚኒስትር አብይ የኖቤል የሰላም ተሸላሚነት ያስደሰታቸው የባህር ዳር ከተማ ነዋሪዎችን ዝግጅት ተከታትላለች።
ጠቅላይ ሚኒስትሩ ዛሬ አዲስ አበባ ሲገቡ የተለያዩ የህብረተሰብ ክፍሎች አቀባበል አድርገውላቸዋል፣ ደስታቸውንም ገልጸውላቸዋል። በባህር ዳር ከተማ የሆነውም ይሄው ነው። የተለያዩ የህብረተሰብ ክፍሎች ክቡር ጠቅላይ ሚኒስትራችን በስራው ኮርተናል፣ ሀገራችንን ኢትዮጵያ አኩርተዋል በማለት የደስታ መግለጫ መድረክ አዘጋጅተው ደስታቸውን ገልጸዋል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌትነት ይርሳው በመድረኩ ጠቅላይ ሚኒስትሩ የኢትዮጵያ አንድነትን ለማጠናከር በሚሰሩት ስራ ሁሉ ከጎናቸው እንደሚቆሙ ተናግረዋል።
የኖቤል ተሸላሚ ለሆኑት ክቡር ጠቅላይ ሚኒስትር በክልሉ መንግስትን እንኳን ደስ አለዎት እያል ቀጣይ በሀገራችን አንድነት ለመላው የሀገራችን ህዝቦች እኩልነት እና ለክልላችን ህዝቦች ለሚያነሷቸው በርካታ ጥያቄዎችን ለመመለስና በአጠቃላይ ለአንድነታችን በሚያደርጉት ጉዞ ውስጥ ከጎኖ በመሰለፍ አብረን የምንታገል መሆኑን ለማሳወቅ እፈልጋለሁ። አመሰግናለሁ።
የሃይማኖት ተቋማትንና የሀገር ሽማግሌዎችን ወክለው የተገኙት ደግሞ ኢትዮጵያን ለመበታተን የተዘራባትን መርዝ አክሽፈው ወደ መፈቃቀር ጉዞ ለማስጀመር የሚታትሩ ጀግና ናቸው ሲሉ ነው ያወደሷቸው።
ኢትዮጵያን ለማፈራረስ የተደረገው ሙከራ ብዙ ጊዜ ማጡ ገጥሞናል፣ ችግሩ ገጥሞናል። አሁንም ተወግዶ አላለቀም። ኢትዮጵያ አትፍረሽ ጨርሰች ሲላት አብይም ሰጥቶናል። የኤርትራና የጅቡቲ መንግስት ለጦርነት ዛሬ የገጠሙ ነገር ገጠሙ ይባል ነበር። ሁለታቸውም በማስታረቅ የሰራውን ሚና ሁላችን እናውቀዋለን። እነሱም ብቻ አይደለም፣ በሱዳን የገጠማትን ቀውስ ሁላችሁም ታውቁታላችሁ። ይሄ ሽልማት የአብይ ብቻ ሳይሆን የኢትዮጵያ ሕዝብ ቀርቶ ለአፍሪካም ኩራት ስለሆነ ደግፈው የሚገባ ነው። አመሰግናለሁ።
ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ ተመለሻቸው የሰላም፣ የዲሞክራሲ፣ የነጻነት ለሕዝቦች አጠቃላይ የሚበጀውን ነገር ለሁሉም ሃይማኖት ዘር ሳይባል የዘረጉልን የሰላምን መንገድ አሁንም ተመራተን እናሳለን።
ሴቶቹን ወክለው የተገኙት ደግሞ በቀጠናው ሰላም ከማምጣት ባለፈ በሀገር ውስጥም በተለይ ሴቶችን ተጠቃሚ ያደረጉ መሪ ናቸው ሲሉ አመስግነዋቸዋል።
በተለይ የሴቶችን በመሪነት ደረጃ በጠቅላይ ሚኒስትርነት ደረጃ እኩል በኩል ውሳኔ ሰጪ እንዲሆኑ ያደረጉ ለዘመናት ተራርቀው ተነፋፍቀው በሌላ ጉዳይ እየተያዩ የነበሩትን የኤርትራና የኢትዮጵያ ሕዝብ ያገናኙ፣ ለበርካታ ጊዜ የተዘጉ በሮችን የከፈቱ፣ ለበርካታ ጊዜ ሕዝብ እያለቀሰ የነበረበትን እስር ቤቶችን ከፍተው ወደ ኢትዮጵያ የቀላቀሉ መሪ ናቸው። ታዲያ ለዚህ መሪ እልልታ አስፈልጋቸው እንዴ?
ከጠቅላይ ሚኒስትሩ ሽልማት ባለፈ በሽልማቱ ስነ ስርዓት ላይ በነበረው ድባብ ኢትዮጵያ ያገኘችው ክብር በተለይ ደግሞ የሰው ዘር መገኛ መሆኗን የተገለጸበት መንገድ ኩራት እንደሆናቸው የገለጹት ደግሞ ወጣቶች ናቸው።
ሩሳለኝ ይባላሉ። የባህር ዳር ከተማ ነዋሪ ነኝ። ሀገራችን ልትበታተን ነው፣ ሀገራችን ልጠፋ ነው። የጠቅላይ ሚኒስትር አብይ መንግስት ያበቃለት የደከመ መስሎ የሚያቀርቡ አካላት እንደነበሩ ይታወቃል። ከዚህ ባለፈ ግን በሀገራችንም ውስጥ የተሰሩ የሪፎርም ስራዎች፣ የለውጥ ስራዎች ከዚህ ጎን ለጎን ደግሞ ከጎረቤት ሀገሮችም ተዘግተው የነበሩ በሮች እንዲከፈቱ ለሰላም የተዘረጋው በር ይህን ውጤት ማስገኘቱ ትልቅ ድል ነው። ዶክተር አብይ አህመድ የሰላም የኖቤል ተሸላሚ በመሆናቸው እንኳን ደስ አለዎት ማለት እፈልጋለሁ። አስተናጋጅ ሀገሮች፣ የፕሮግራሙ የኖቤል መሪዎች ሀገራችንን አስመልክቶ የተናገሩት ንግግር ዶክተር አብይን ሀገራችን የሰው ዘር መገኛ መሆኗ መጠቀሱ ከዚህ ጋር ተያይዞም ደግሞ ሁላችንም ኢትዮጵያውያንን ደማችን ከኢትዮጵያ ነው ዘር አረጋችን ተብሎ መጠቀሱ ሀገራችን ከምትታወቅበት ከስደት ከሌሎች ኔጌቲቭ ጎኖች ወጠን ኮርተን ስለ ሀገራችን መናገር የምንችልበትን እድል የፈጠረ ነው ብዬ አስባለሁ። እኔም እንዳንድ ኢትዮጵያዊ በዚህ ንግግር ደስተኛ ነበርኩ ብዬ ነው የማስበው።
አያና ደምል ነው የሚባል የባህር ዳር ከተማ ነዋሪ ነኝ። ዶክተር አብይ አህመድ ባገኙት የኖቤል ሽልማት እጅግ በጣም ተደስቻለሁ። ጠቅላይ ሚኒስትራችን በመድረክ ላይ ባንጸባረቁት መልእክት ኢትዮጵያ ስትታወቅ የነበረበትን የጦርነት፣ የስደት እና ሌሎች የረሃብ ተምሳሌ ሆና ነው ስትገለጽ የነበር። አሁን ደግሞ ባደጉት ሀገር ላይ የሰላም ኖቤል ተሸላሚ መሆናችን ለኢትዮጵያ ብቻ ሳይሆን ለአፍሪካም ኩራት በመሆኑ እኔ እጅግ በጣም ተደስቻለሁ።
በዚህ የደስታ መግለጫ መድረክ የክልሉ ከፍተኛ አመራሮች እንዲሁም በርካታ የተለያዩ የህብረተሰብ ክፍሎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ ዘገባ እንለፍ። በደቡብም በተለያዩ ከተሞች የድጋፍና የደስታ መግለጫ ሰልፎች መካሄዳቸውን እዚያው ያለው ዮናታን ዘብዲዮስ ዘግቧል። ሽልማቱ ለኢትዮጵያ አንድነትና አብሮነት መጠናከር ተምሳሌት ነው ብለዋል የአዋሳ ከተማ ምክር ቤት አፈ ጉባኤ። ዮናታን ታዳጊዎችንም አነጋግሯል። ወደ ዘገባው ልውሰዳችሁ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖቤል መሸለማቸውን ተከትሎ በአዋሳ ከተማና በደቡብ ክልል ከተሞች በአደባባይና በስብሰባ አዳራሾች የድጋፍ ሰልፎችና የተለያዩ ዝግጅቶች ተካሂደዋል። በአዋሳ ከተማ አስተዳደር ባህል ማዕከል በነበረው ዝግጅት ጠቅላይ ሚኒስትር አብይ አህመድ በሽማግሌዎች፣ በከተማ ነዋሪዎች፣ በመንግስት ስራ ኃላፊዎች፣ በጸጥታ አካላት፣ በተማሪዎችና ታዳጊዎች ተወድሷል። በዚህ መድረክም የአዋሳ ከተማ ምክር ቤት አፈ ጉባኤ አቶ ደምሴ ደንግሶ የጠቅላይ ሚኒስትሩ የሰላም የኖቤል ሽልማት ለኢትዮጵያ አንድነትና አብሮነት መጠናከር ተምሳሌት ነው ሲሉ ተናግሯል። አብይ አህመድ ኢትዮጵያ በዓለም መድረክ ከፍ እንድትል በነጻነትም ያሻን እንድንናገር አድርገውናልም ብሏል።
ለሰላም ለአንድነት ዘብ ቆመን የእሳቸውን ደስታና ሽልማት የእኛ ለቀጣ ለአንድነታችን ምሳሌ መሆኑን በደንብ መረዳት አለብን።
የአዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ በበኩላቸው ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖቤል በመሸለማቸው መደሰታቸውን ገልጠው ውስብስብ ፈተናዎችን አልፈው የኢትዮጵያን ስም በዓለም መድረክ አስጠርተዋል፣ እንኳን ደስ አለዎት ብሏል።
የሀገራችን መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ አስቸጋሪና ፈታኝ በሆነ የሀገራችን ወቅታዊ ሁኔታ ውስጥ መጥተው በዚህ ሁኔታ እሳቸው ባደረጉት ጥረት ሀገራችን አሁን ወዳለችበት መረጋጋት በማምጣታቸው ብቻም አይደለም የሰላም እጦት ከሚታይባቸው አካባቢዎች አንዱ የሆነው የምስራቅ አፍሪካ አካባቢ የሚታየውን የሰላም ችግር የጦርነት ቀጠና የመሆን ሁኔታን የሚቀይር ስራ በአጭር ጊዜ በመስራት በዓለም የሰላም ኖቤል ተሸላሚ በመሆን በአፍሪካም ለሀገራችንም ልዩ ኩራት ያመጡ በመሆናቸው እንኳን ደሳለን እንኳን ደሳላችሁ ማለት እወዳለሁ።
ጠቅላይ ሚኒስትር አብይ አህመድ በሰላም የኖቤል ሽልማት ያስጠሯትን ኢትዮጵያን የተሻለ የሰላም ሀገር ለማድረግ ከጠቅላይ ሚኒስትሩ ጎን የአዋሳ ከተማ ህዝቦችን እንዲቆሙ ምክትል ከንቲባው ጥሪ አቅርበዋል። በአዋሳ ከተማ የሚገኙ የሁለተኛ ደረጃ ትምህርት ቤት ተማሪዎችም አብይ አህመድ በመሸለማቸው የተሰማቸውን ስሜት ለቪኦኤ ገልጠዋል። የቴሶ ትምህርት ቤት ተማሪም ሩሃማ ጌቱ እኔ በጣም ደስ ብሎኛል፣ በእርግጥም በሀገሪቱ የተለያዩ ቦታዎች ችግሮች እንዳሉ አውቃለሁ፣ ግን እነዚህ ችግሮች መፈታት ያለባቸው በንግግርና በውይይት መሆን አለባቸውም ብለናለች።
ኢትዮጵያን ከፍ ባለ ከዚህ በላይ ከፍ ብላ እንድትታይ ሰላም ያስፈልግ። በሰላም የተሸለመ ሱን በእርግጥ ግን ኢትዮጵያ ውስጥ አንዳንድ ችግሮች አሉ። በእርግጥ እነዛን ችግሮች በሰላማዊ መንገድ መፍታት በውይይት በመነጋገር መፍታት ያስፈልጋል።
የምስራቅ ጨውራ ትምህርት ቤት ተማሪ ብሩክታዊት ሶርሳም ለድጋፍ ከወጡ ታዳጊዎች ውስጥ አንዷ ስትሆን ስሜቷን ማጋርተናለች።
በጣም ደስ ያለኝ እንዲህ መግለጽ ይከብዳል የምር እሱ የእሱ ስም ተወደሰ ማለት የኢትዮጵያ ነው፣ ኢትዮጵያ ደግሞ እኛ ነን። ለዛ በጣም ደስ ያለኝ።
በአጠቃላይ ቪኦኤ ያነጋግራቸው እነዚህ ታዳጊዎች ሽልማቱ የተለየ መነሳሳትና አገራዊ ስሜት እንደፈጠረባቸው ገልጠዋል። ወይዘሮ አሰለፈች በቀልም ጠቅላይ ሚኒስትሩ መሸለማቸው ከፍተኛ ደስታ ፈጥሮባቸዋል። እሳቸውም ኢትዮጵያን የሚያሻግራት የጠቅላይ ሚኒስትሩ የፍቅር መንገድ ነው ብሏል።
ትክክለኛ አመራር ስለሆኑ ያንን ደግሞ እኛ ተከትለን አገራችን እንድታርግ ሰላምና ፍቅር ለኢትዮጵያ ይሁን ብለን በአንዳንድ በማይረባ ወሬ ደግሞ መሸነፍ የለባትም።
በተመሳሳይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖቤል መሸለማቸውን ተከትሎ በወላይታ ሶዶ ከተማ የዞኑ ሕዝብ ለድጋፍ አደባባይ ወጥተዋል። ሰልፈኞቹ ያይዘው በሰልፉ ላይ የወላይታ ሕዝብ በክልል የመደራጀት ጥያቄ በህገ መንግስቱ አሰራርና በሰላማዊ መንገድ እንዲመለስ ጠይቀዋል። ሰልፈኞችን ጠቅሶ የጠቅላይ ሚኒስትር አብይ አህመድ ሽልማት ለሀገሪቱ የኩራት ምንጭ መሆኑን የዘገበው የደቡብ ክልል የመንግስት ቴሌቪዥን ጣቢያ የዞኑ ዋና አስተዳዳሪ አቶ ዳጋቶ ኩምቤ ኢትዮጵያን የመልካም ዝና ባለቤት ማድረጋቸውና ለቀጣይ ትግልም ስንቅ ነው ማለታቸውን ገልጧል። በዲላ ከተማ በተደረገው ሰልፍም የገዲኦ ዞን ነዋሪዎች ጠቅላይ ሚኒስትሩን ኮርተንብሃል ብሎታል። በሰላም ያገኘነውን ዓለም አቀፍ እውቅና በሌሎች ዘርፎችም ለመድገም ተጠናክረን መስራት አለብን ያሉት ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ።
አመሰግናለሁ ዮናታን ለዘገባው። ከሐዋሳ ነበረ ዮናታን የዘገበው። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበረ። ከድሬዳዋ፣ ከአዳማ፣ ከመቀሌ የተሰባሰቡ የሕዝብ አስተያየቶች አሉን። በዚሁ ላይ ዘግየት ብለን እናቀርብላችኋለን። ከትንታኔው መጽሔት ርዕሶች ወደ ተከታዩ እናልፋለን። አሁን ወደ ድሬዳዋ ይወስደናል ተከታዩ ዘገባ። ድሬዳዋን የሚያስተዳድሩ ሶስት የኢህአደግና ሁለት አጋር ፓርቲዎች በብልጽግና ፓርቲ ስር በጋራ ለመስራት መስማማታቸውን አዲስ ቸኮል ከዚያው ዘግቧል። ወደ ተከታዩ ዘገባ እንለፍ።
በድሬዳዋ ያለው የፓርቲ አደረጃጀት በየብሔራዊ ድርጅቶች መሆኑ ቀርቶ በብልጽግና ፓርቲ ስር እንዲሆን ከስምምነት ላይ ደርሰዋል። የድሬዳዋ አስተዳደርም ፖለቲካ ይመራ የነበረው የየብሔር ድርጅቶቹ ጣምራ አደረጃጀትም እንዲሁ ቀርቶ በአንድ የብልጽግና ፓርቲ ስር በጋራ ሊመሩ ወስነዋል። የየፓርቲዎቹ ንብረቶችና ቢሮዎቹን በጋራ የሚጠቀሙበት አቅጣጫ እንደሚኖር ነው ከሁለቱ ቀን ጉባኤ በኋላ የተወሰነው። ይህንን ስምምነታቸውንም የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ የአማራ ዴሞክራሲያዊ ፓርቲ አዴፓ፣ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደህዴን፣ እንዲሁም የሶማሌ ዴሞክራሲያዊ ፓርቲ ሶዴፓና የሀረሪ ብሔራዊ ሊግ ሀብሊ ድሬዳዋ ቅርንጫፍ ጽህፈት ቤቱ አመራሮች ባካሄዱት የፊርማ ስነስርዓት አረጋግጠዋል። ይህ በድሬዳዋ ደረጃ የተጀመረው የውህድ ፓርቲነት እንቅስቃሴ ለድሬዳዋ ምን ማለት እንደሆነ ጥያቄ የቀረበላቸው የአስተዳደሩ ምክትል ከንቲባ አቶ ከድር ጀዋር ይህንም ብለዋል።
እንደ ድሬዳዋ ያው ሁሉም የአከሌ ብሔር ከሚል በተቀመጠው መዋቅር አደረጃጀት እስከ ታች ድረስ ደረጃ ይወርዳል። በዛ መልኩ ደግሞ ምን ይሰራል የሚለው አሁን ውይይት ላይ ነን ያለ ነው። መመሪያዎች ይመጣሉ። በተለይ ድሬዳዋና አዲስ አበባ ላይ በፌዴራል ነው የተወሰነው። ገና እነሱ አሁን ምንድን ነው የሚሆነው የሚለው ነገር ላይ በዚሁ አደረጃጀት እየተሰራ ስለሆነ ምንም ችግር የለውም። ግን አብዛኛው ከዚህ ከብልጽግና ፓርቲ ጋር ተያይዞ እንዴት ነው የሚሸነሸነው የሚለው በሚሰጠው መመሪያ ላይ ለድሬዳዋ ሕዝብን ምንድን ነው የሚሆነው የሚለው በግልጽ ይፋ የምናደርግበት ነገር ነው። እሱ የለም። አሁን እሱ ስሙ ኦልሬዲ ቀብረ ነው አለ። ኦዴፓም ኢህአዴግ የምንለው ነገር የለም ይቀራል። ጣምራ በጣምራ ተመራ፣ ይሄ ጥያቄው 40-40-20 ሆነ የሚለው ነገሮች ሁሉ ይከስማሉ። አሁን በኋላ አገርን ለመበጥበጥ የሚፈልግ አካል ካልሆነ በስተቀር በዚህ ውጪ ማንም ብሔሩም ቋንቋም የተነካም የለም። ማንም ደግሞ ግን በተቀመጠው ሬሽዮ ይሄዳል። አሁን ራሳቸው ሲያስቀምጡ ከቆዳ ስፋት ከሌሎች አንጻር ለሌሎች ክልሎች እንደሚሰጡ የፓርቲው ውህደት ራሱ በዛ መልክ ነው የሚሄደውና አንዱን ይጠቀማለሁ አንዱን ይጎዳለሁ የሚል ነገር ሳይሆን በዛ መልክ
ፓርቲዎቹ ስምምነት ከመፈራረም ባለፈ በአዲሱ የብልጽግና ፓርቲ ፕሮግራምና ደንብ ዙሪያ ለሁለት ቀናት ውይይት አካሂደዋል። በዚህ ውይይት ላይ በብዙ ጉዳዮች ላይ የጋራ መግባባት እንደነበረ የጉባኤው ተሳታፊ የሆኑ አመራሮች ለቪኦኤ አስታውቀዋል። ሆኖም ተጨማሪ ማብራሪያ ያስፈልጋቸዋል ተብለው በተለዩ ጥያቄዎች ዙሪያ ባለፈው ማክሰኞ ሌላ መድረክ የተዘጋጀ ሲሆን ከብልጽግና ፓርቲ ዶክተር አለሙ ስሜ መጥተው ማብራሪያ ሰጥተዋል። ዶክተር አለሙ ስሜ የኢትዮጵያ ሕዝብ በቋንቋ የመገልገል ራስን በራስ የማስተዳደርና የመሳሰሉ መብቶችን የብልጽግና ፓርቲ አያስቀርም ወይ ተብለው ለቀረበው ስጋት የጎደለን ለማሟላት እንጂ ያገኘነውን ለማስቀረት አይደለም ፓርቲ የምናቋቁመው ብለዋል።
ኢትዮጵያዊ ኦሮሚ አግኝቶ እያጣጠሙ ያለውን ድሎች ለመቀነስ አይደለም፣ ያጣውን ድል ለመጨመር ነው። ከዚህ አንጻር ፌዴራሊዝም ጉድሎ ቢኖረው የኢትዮጵያ ሕዝብ አልተቃወምም። ፌዴራሊዝም አደረጃጀት የኢትዮጵያ ሕዝብ ያልጠየቀው ከአንድ ቦታ ሌላ ቦታ ሄደው ማስተዳደር ከየት የሚመጣው ጨፍላቂነት? ጸረ ፌዴራሊስቶች ናቸው የተዋሃዱ። ማን ነው ከተዋሃዱ ፓርቲዎች ውስጥ ራስን በራስ የማስተዳደር መብት ያልተቀበለ?
ህወሀት ውህደቱን የሚቃወመው በመርህ ሳይሆን ያልተገባ ድርሻውን ስለሚያስቀርበት ነው ሲሉ ዶክተር አለሙ ተችተዋል።
ለውጥ ከተለወጠ በኋላ ነው የህወሀት አቋም እየተለወጠ የመጣው። መጀመሪያ ውህደቱ ካልተደረገ የምትል ድርጅት ከለውጥ በኋላ አንጣበትም፣ አሁን አይደለም፣ ከምርጫ በኋላ ምናምን የሚል ሰበብ ማምጣት አመጣች። ህወሀት እስካሁን በእኛ መድረክ ላይ ውህደት አያስፈልግም፣ ውህደት ጨፍላቂ ነው፣ ውህደት አህዳዊ ነው ብላ አታውቅም። ስለሌለ ውህደቱን የማይፈልገው ህወሀትን በደንብ ያውቃል። ጠንካራ እንደሚያደርገን፣ ምርጫን እንድናሸንፍ እንደሚያደርገን ህወሀት በደንብ ያውቃል። ያው የእነሱ አመራር ሲናገሩ ሰምታችኋል። የተገባ ድርሻዋን አሳጣት፣ የሚገባ ድርሻዋን አሳጣት። የማይገባ ድርሻዋን ስለማያሳጣት ነው ውህደቱን ያልፈለገችው።
ህወሓት በፓርቲው ደንብ ዙሪያ ሳንወያይ ውህደቱን ልንቀበል አንችልም በማለታቸው በደንቡና ፕሮግራሙ ላይ እንዲወያዩና አለ የሚሉትን ጉድለት እንዲጠቁሙ ተነግሯቸው እስካሁን ምንም ምላሽ አልተገኘም ብለዋል ዶክተር አለሙ። የብልጽግና ፓርቲን በደንብና ፕሮግራሙ ላይ እየተወያየ ያለው በህወሓት ጥያቄ መሰረት ነው ብለዋል። ጠቅላይ ሚኒስትሩም የህወሓት አመራሮችን በተናጠል ሰብስበው ጉባኤ ጠርተው ከተወያዩ በኋላ በፈለጉት ጊዜ መምጣት እንደሚችሉ ነግሯቸዋል ብለዋል ዶክተር አለሙ። ሆኖም ህወሓት ውህደቱን ሳይቀበለው ከቀረ የብልጽግናን ሀሳብ በሚቀበሉ የትግራይ ተወላጆች አማካኝነት የብልጽግና ፓርቲ በትግራይ ቅርንጫፍ እንደሚኖረው ዶክተር አለሙ አስታውቀዋል። አቶ ለማ መገርሳ ያነሱትን የልዩነት ሀሳብን በተመለከተም የአቋም ልዩነቱ ችግር እንዳልሆነ፣ ነገር ግን የአቋም ልዩነቱ መጀመሪያ በሚዲያ ከሚቀርብ በፓርቲ ቢቀርብ የተሻለ ነበር ብለዋል።
እኔ እስከማውቀው ድረስ ከህወሓት በስተቀር በግለሰብም እንደ ድርጅትም በልዩነት የወጣ የለም። በዚህ ውህደት ባለኝ መረጃም በልዩነት የወጣ አካል የለም። ኦዲፒ ስራ አስፈጻሚ ላይ፣ ማዕከላዊ ኮሚቴ ላይ በልዩነት የወጣ አካል የለም። ኢህአዴግ ስራ አስፈጻሚ ላይ ህወሓት ብቻ በልዩነት ወጣ። ኢህአዴግ ምክር ቤት ላይ ህወሓት ስላልነበረ በሙሉ ድምፅ አጽድቀናል ማለት ነው። ከዛ በኋላ ልዩነቶች ለመጡ ችግር የለውም። በዲሞክራሲ ስርዓት ዛሬ ትክክል ከመሰለኝ ነገ ደግሞ የሆነ ነገር ትክክል መስሎ ካልታየኝ ትክክል አይደለም ብለን ሀሳባችንን ማራመድ የዲሞክራሲ ስርዓት ልዩነት ሀሳብ የት መቅረብ አለበት የሚለውን ደግሞ መስተካከል ያለበት ነገር ደግሞ መስተካከል አለበት። የልዩነት ሀሳብ መጀመሪያ መድረክ ላይ ነው መፋጨት ያለበት። መድረክ ላይ ሶሉሽን መስጠት ሲያቀት ወደ ሌላ ወደ ሚዲያ ምንም መውሰድ ትችላለህ። ከዛ ውጭ የተለየ ሀሳብ ያለው ሰው መታፈን የለበት።
ዶክተር አለሙ የብልጽግና ፓርቲ ምስረታን በተመለከተ ህወሓቶች አቋም ልዩነት ካሳዩበት አንድ መድረክ በስተቀር በየደረጃው በነበሩ የድርጅትና የኢህአዴግ መድረኮች የልዩነት ሀሳብ አልነበረም ቢሉም አቶ ለማ መገርሳ ግን ከሳምንት በፊት ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቆይታ በፓርቲው ውህደትም ሆነ በመደመር ጽንሰ ሀሳብ ላይ ያላቸውን የአቋም ልዩነት ሲያነሱ መቆየታቸውን መናገራቸው ይታወሳል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። አሁን አዲስ አበባ ላይ 3 ሰዓት ከ37 ደቂቃ ሆኗል። ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ ታህሳስ 2 2012 ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። በነገራችን ላይ ክቡራትና ክቡራን በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በየዕለቱ ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡም እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከመደበኛዎቹ መስመሮች በተጨማሪ ከኦዲዮ ናው እንዲሁም በቪኦኤ ዶት ሆርን ዶት ሞቢአይ ላይ ማግኘት ትችላላችሁ። በፌስቡክ ላይቭ አት ቪኦኤ አምሃሪክ በቀጥታ እንዲሁም በአሃዱ ራዲዮ 94.3 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ቮይቴክ ዞርኒያክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ለዜናው አዳነች ፍስሐዬ፣ ለመስተንግዶው ሰሎሞን አባተን አብረናቸው ያለ ነው። ወደ ተከታዩ ዝግጅት እናልፋለን። የጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት የሕዝብ አስተያየት አዲስ ቸኮልን አርቅ ያልሸኘሁትም ነበር። ወደ ድሬዳዋ ነው የምንሄደው። የድሬዳዋ ሰው ምን ይላል በኖቤል ሽልማቱ ላይ?
እኔ አደም አላሌ ነው፣ ድሬዳዋ ነዋሪ ነን። ትላንት እኛ ፕራይም ሚኒስትር ያገኘው ሽልማት ደስተኛ ነን። ኢትዮጵያና ኤሪትራ ሰላም አመጣ። ይሄ ትልቅ ነገር ነው። ያ ጦርነት ከመቶ ሺህ በላይ ህዝብ ነው ያለቀው። ደግሞ ይሄ አላስፈላጊ ጦርነት ነበር። ሁለተኛው በአፍሪካ ቀንድ ጅቡቲና ኤሪትራ ሽምግልና ሰራ፣ ሱዳን ውስጥ ሽምግልና ሰራ፣ ሶማሌና ኬንያ ሽምግልና ሰራ። ስለዚህ ይሄ ጥሩ ነገሮች ናቸው። ግን የኛ የድሬዳዋ ህዝብ ሆነን ሰላም አጠናል። አንድ አመት ሙሉ ሰላም አልነበሩም። አሁን 3 ሳምንት ሰላም አገኝተናል። ይህንን 3 ሳምንት ያገኘነው ሰላም ደግሞ የኢትዮጵያ መከላከያ ኃይል ነው ይህንን ሰላም የሚያዙት። ስለዚህ ሰላም አደርጋለሁ አገሪቱ እሱ የገባው ቃል ትላንትና ተግባራዊ እንዲሆን ነው የምንፈልገው።
ለኖቤል ሽልማት በጣም ደስ ብሎኛል። ደስታ የጫረብኝ ነገር በዓለም አቀፍ ደረጃ ስማችን እንዲታወቅ አድርጎናል። በጣም ደስ ብሎኛል። የኢትዮጵያ ልጅ ነው፣ ሀገሬንም ስላስጠራልኝ ጥሩ ስራን የሰራ ይገባዋል ሽልማቱ። ከሱ በታች ያሉትም የእሱ ላይ ተከትሎ ቢሄዱና አሰራሩን ወረድ አድርግቶ የእሱን ፈለግ ቢከተሉ ከነበርንበት የተሻለ ሰላም ይኖረናል ብዬ አስባለሁ። እሱ ብቻ ነው ብቻውን ይመስለኛል፣ እኔ እርግጠኛ አይደለሁም፣ መድከም የያዘው። አሁን ድሬዳዋ ተበላሽታለች፣ እንደ ድሮ አይደለችም። ሰው በብሔር ድሮ ተፋቅረን ነው አብረን እስላም ክርስቲያን ሳንል አማራ ኦሮሞ አንልም ነበር። አሁን ይሄ ሁላ ነገር መጣ። ለምን መብት ተብሎ ሰው መብትና ግዴታውንም መለየት አልቻለም? ይህንን ለህዝቡ ግንዛቤ እየሰጡ ቢሰሩ የተሻለች ትሆናለች ብዬ አስባለሁ።
ሽልማት ፕሮግራሙን ተከታትየዋለሁ። እንግዲህ ሽልማቱን ካቀረቡት ሴትዮ ንግግር ጀምሮ ኢትዮጵያዊነት ከፍ ያለበት የዓለም ዘር መነሻ ኢትዮጵያ እንደሆነች የተገለጸበት እጅግ በጣም የሚያኮራ ሽልማት ነው ብዬ አስባለሁ። አንዳንድ ሀገር ያሉ ሰዎች ፈረንጆች ሲጠየቁ ኢትዮጵያ የት ናት ያለችው የሚሉ ፈረንጆች እንዳሉ መረጃዎች አሉ በየመድረኩ የምናገኛቸው እንትኖች ላይ እና ከዚህ አንጻር ሲታይ በዓለም አደባባይ ኢትዮጵያዊነት ከፍ ብሎ የታየበት ለኢትዮጵያውያን የሆነ ኩራት የሆነ ሽልማት ነው የሚል ሀሳብ ነው ያለኝ። ሁሉ ሰው ሰላምን መናፈቅ አለበት የሚል መረጃ ነው የሰጠኝ።
አመሰግናለሁኝ አዲስ እንዲሁም አስተያየት ሰጡትን ሁሉ። ወደ አዳማ እንሻገራለን። አሁን እዚያ ደግሞ ሙክታር ጀማል አለ። ሰው ምን አለ?
ለዶክተር አብዱላዚም ኡስማን ይባላለሁ። የሚኖረው አዳማ። እኔ በመውሰዳቸው ደስ ብሎኛል። መጀመሪያ አካባቢ እየሰሩ የነበሩት ህዝብ የሚፈልገው ስራዎች ስለሆኑ በትክክል ይገባቸዋል። እንኳንስ ተሸለሙ፣ ሽልማቱም ይገባቸዋል ብዬ አስባለሁ። ከዛ በኋላ ግን ትንሽ ከዛ ተቃራኒ ሆኖ የተገኙ ነገሮች አሉ። ለምሳሌ ሰላም ላይ ያለው እንዲሁም በዩኒቨርሲቲ ደረጃ ተማሪዎች ላይ እየተካሄደ ያለው በፓርቲዎች መሀል ከህግ አንጻር ብዙ ነገሮች የህግ የበላይነቱን እንጣሰ እነዚህ ነገሮች ዶክተር አብይ መሸለም የለባቸውም የሚያስብል ሳይሆን ዶክተር አብይ ከመጀመሪያ ስራ አሁን ስራው ላይ ድክመት አሳዩ የሚያስብል ነገሮች አሉ። ማስተካከያ የሚሰጥበት ጉዳይ ይሆናል ብዬ አስባለሁ።
እኔ ስሜ ገለቴ ሮሻ እባላለሁ። እዚህ አዳማ ነው የምኖር። የኖቤል ሽልማት እኔ እንደማየው ትክክል ነው ብዬ አልወስድም፣ አልገምትም። ለምን አሁን እዚህ ኢትዮጵያ ውስጥ ሰላም የለም፣ ሰዎቹ እየተገደሉ ነው፣ ህዝብ መብት እየተጠበቀ አይደለም። የሁሉም ህዝብ መብት መጠበቅ አለበት። ማንም ሰው ኢትዮጵያ ሀገር ውስጥ የሚኖሩ ሰዎች መሞት የለባቸው። ስለዚህ ይሄ ትክክል ነው ብዬ አልቀበሉም። አብይ በአጠቃላይ ማድረግ ያለበት ኢትዮጵያ ውስጥ የሚኖሩት ብሄር ብሄረሰቦችን መብት እኩል መጠበቅ አለበት። አንድ ብሄር መጎዳት የለበትም። የኦሮሞ መብት እየተጠበቀ አማራ መጎዳት የለበትም። ሁሉም በሰላም መኖር አለበት።
ሻሚል የአዳማ ከተማ ነዋሪ ነኝ። በጣም ደስ ብሎኛል ዶክተር አብይ የዚህ የኖቤል ተሸላሚ በመሆናቸው። ለሀገርም ለህዝባችንም ትልቅ ተስፋ ነው። እንግዲህ እስከዛሬ የተሻለ ነገር ተሰርቷል፣ የተሻለ ተስፋ ታይቷል። ይሄ በቂ ነው ማለት አይደለም። የተሰጠው ደግሞ ለወደፊት መስራት ላሰቡት ነገር ለዲሞክራሲ፣ ለሰብአዊ መብት አበረታች የሆነ ሽልማት ጭምር ነው ብዬ ነው የማስበው። ና ስኬት ነው፣ ትልቅ ክብር ነው። ይህንን ክብር ህዝቡ የራሱ ክብር አድርጎ በደንብ መጠበቅ አለበት፣ ማወቅ አለበት፣ ማመስገን አለበት ብዬ አምናለሁ።
አመሰግናለሁ። ዋቀዮ ጃዳ ይባላለሁ። እኔ አዳማ ነው የሚኖረው። ኖቤሉ እንደተባለ የሰላም ኖቤል ነው። በዚህ ተቃራኒ ደግሞ በኢትዮጵያ ሀገር ውስጥ ሰላም የለም። ተማሪ በየትምህርት ቤት በተለያየ ቦታ እየሞተ ነው። በተለያዩ አገሪቷ ክልል ውስጥ በኮማንድ ፖስት የሚተዳደሩ መአት አካባቢ አለ። መአት ሰው የሚሞትበት ዝም ብሎ የሚታሰርበት እንቅስቃሴዎች አሉ እና አገሪቷ ውስጥ በአጠቃላይ ሰላም የለው። ስለዚህ ኖቤሉ ሀገራችን አይገልጽም። ስለዚህ የእኛ መንግስት ይሄንን አውቆ ለወደፊቱ ይህንን ለመቀየር ተግቶ መስራት አለበት የሚል ግምት አለን።
ሀሳባቸውን ለአሜሪካ ድምፅ ያካፈሉትን እንዲሁም ሙክታርን አመሰግናለሁ። ወደ መቀሌ እንዘልቃለን። ሙሉጌታ አጽብሃ ተከታዩን አስተያየት አሰባስበዋል።
ሁነንተ ተክልት እባላለሁ። የመቀሌ ነዋሪ ነኝ። እኔ ሽልማቱን የማየው ልክ እንደ ጠቅላይ ሚኒስትር አብይ አህመድ ኃላፊነት እንደተሰጡ ሆርን አፍሪካ አካባቢ ሰላም እንዲያሰፍኑና አገራቸው ውስጥ ያሉት ችግሮች በሰላም እንዲፈቱት። የትግራይ ነዋሪ ሰላም ሙሉ እንዳልሆነ አውቃለሁ። ይህ ሽልማት ዶክተር አብይ አህመድን ሙሉ ሰላም እንዲያሰፍኑ ኃላፊነት እንዲሰማቸው እንዲያደርጋቸው ነው። ትልቅ ኃላፊነት እንደተሸከሙ አድርጌ ነው የምቆጥረው ይህን ሽልማት።
አቤል ተክለብርሃን እባላለሁ። ዶክተር አብይ ኖቤል ሽልማት የሰላም ዘርፍ አሸናፊ ሆኗል። ይሄ ግን ምዕራባውያን የራሳቸውን ኢኮኖሚና የፖለቲካ ኢኮኖሚ ፖሊሲ የሚቀበልላቸውን ሰው የሚደጉሙበት ነው ብዬ ነው የማምነው እኔ በግሌ። ስለዚህ የሚገባቸውም አይደለም ብዬ ነው የማስበው። ምክንያቱም በተጨባጭ ሀገሪቱ ውስጥ አሁን ያለው የሰላም ሁኔታ አይደለም የሰላም መሪ ብለህ ልትሸልማቸው ቀርቶ በህግ መጠየቅ ያለባቸው ደረጃ ላይ ስላለ መሸለም አልነበረባቸውም ብዬ ነው የማስበው። በኤርትራ መንግስትና በኢትዮጵያ መንግስት መካከል ያለው የሰላም ስምምነት ብዝርዝር የማይታወቅና በውስጡ ያዘላቸው ነጥቦች ምን ምን እንደሆኑ የማይታወቅ ናቸው እና ከዚህ በፊት ካሳለፈው ኢትዮጵያ ታሪክ አንጻር ብዙ ጊዜ እንደዚህ አይነት አግሪመንቶች ወደ ግጭት የሚከቱ ናቸው። ስለዚህ በእኔ እምነት መሬት ላይ የወረደ ሰላም አለ ብዬ አላስብም። እንደሚታወቀው ድንበሩ ዝግ ነው፣ የንግድ ልውውጥ የለም። በየቀኑ በቁጥር በጣም ብዙ የሚሆኑ የሚጠጉ ኤርትራውያን አሁንም ስደት ላይ ናቸው ወደ ኢትዮጵያ እየመጡ ሲመጡም ወደ ኢትዮጵያ ድንበር ላይ ኤርትራ ወታደሮች እንዳያልፉም እየከለከሏቸው ነው ያለው። ስለዚህ ሰላም አለ፣ ንግድ ልውውጥ አለ ምናምን የሚለው ነገር ሜዝ ነው ለኔ።
ግርማ ይጽቀዛው ግርማ ይባላለሁ። ሽልማቱ በጣም ደስ ይላል። እንደ ሽልማት በቀጣይ ዶክተር አብይ አህመድ ሽልማቱን መቀበላቸው ደስ ይላል። ስለዚህ ወደ መሬት ወርደው እርቀ ሰላሙ ወደ ትክክለኛ ለማምጣት እና ወደ መሬት አወርደው ወደ ሰላም ለማምጣት ይሰራሉ ብዬ ተስፋ አድርጋለሁ። ንግግራቸው በጣም ደስ የሚል ንግግር ነው። ብዙ ቃል ገብቷል። ያ ንግግራቸው ወደ ተግባር ይቀይራሉ ብዬ ተስፋ አድርጋለሁ። ያንን እንጠብቃለሁ። ሽልማቱ ልክ ነው፣ ኢትዮጵያ ውስጥ ካለው ነባራዊ ሁኔታ ጋር ይገናኛል ብዬ አላስብም። ግን ሽልማቱ የኢትዮጵያን ገጽታ ይገነባል በውጭ በኩል እና ደግሞ ለመጪው ጠንክረው እንዲሰሩ ያደርጋቸዋል ብዬ ስለማምን ደግፈዋለሁ። ኢትዮጵያ ውስጥ እርቀ ሰላም፣ ትክክለኛ እርቀ ሰላም እንዲመጣ ማድረግ አለባቸው። ተጋሩ እስረኞቹን መፍታት አለባቸው።
ራህዋ ጸጋ ይባላለሁ። ሽልማቱ ብዙ የሚገባቸውም ሆኖም አይሰማኝም። ምክንያቱም በኢትዮ ኤርትራ እርቅ ቢኖርም ለተወሰነ ጊዜ ነበር። በኢትዮጵያ ውስጥም ምንም አይነት ሰላም የለም፣ እንቅስቃሴም የለም። በየብሔር ብሔር እየተገደለ ብዙ ነገር እየተፈጠረ ነው እና አስደሳች አይደለም።
ስሜ በእምነት ብርሃን ይባላሉ። የዶክተር አብይ ሽልማት ዓለም ደረጃ ያለው እንትን በኢትዮጵያ ደረጃና የአፍሪካ ስም በደንብ ማስታወቂያ ብዬ ገምታለሁ። ኢትዮጵያና ኤርትራ በማስታረቁ የተባለው ምክንያት ትክክል ነው ብዬ ገምታለሁ። ነገር ግን በኢትዮጵያ ደረጃ በአሁኑ ደረጃ ያለው የሰላም ሁኔታ እንደምናውቀው ጥሩ አይደለም። ከአሁን በኋላ ፒስ ኖቤል ፕራይዝ ተሸላሚ እንደመሆኑ መጠን በኢትዮጵያ ውስጥ መስራት ያለበት ብዙ ብዙ በጣም ብዙ የሆነ ስራ እንዳለ የሚያመለክት ነው።
አመሰግናለሁ ሙሉጌታ ጽባን መቀሌ ላይ። እንዲሁም አስተያየቶቻችሁን ያንሸራሸራችሁ የሰጣችሁን ሁሉ ሐሳቦቻችሁን ማንሸራሸራችሁን ቀጥሉ። በማኅበራዊ ሚዲያ ገጾቻችን ላይ እንዲሁም በስልክ ቁጥራችን 2022059942 የውስጥ መስመር 14 መላክ ትችላላችሁ። ወይም በኢሜይል አድራሻችን horn@voanews.com ብትልኩልን እናቀርብላችኋለን። ወደ ተከታዩ ዘገባ እናልፋለን። ከሽልማት ጉዳይ ብዙም አይርቅም። በኢትዮጵያ የፈረንሳይና የጀርመን ኤምባሲዎች ለሰብአዊ መብቶች ጉዳዮች ጥብቅና በመቆም የሚታወቁትን አቶ አመሃ መኮንንን ሸልመዋል። ሽልማቱ ጠበቆች ብዙ ጊዜ በማይመርጡት በዚህ ዘርፍ ውስጥ እንዲንቀሳቀሱ መነቃቃትን እንደሚፈጥር ከአንድ መቶ በላይ የፖለቲካና የሕሊና እስረኞችን እየወከሉ ችሎት በመቆም የሚታወቁት አመሃ መኮንን ለአሜሪካ ድምፅ ተናግረዋል። ፍራንኮ ጀርመን ተብሎ የሚጠራው በየዓመቱ በዓለም ዙሪያ ለ15 የሕግ ባለሙያዎች የሚሰጠው ይህ ሽልማት ዘንድሮ ለአቶ አመሃ መኮንን የተሰጠው ኢትዮጵያ ውስጥ ብቸኛ ናቸው። በዚህ ዓመት የራሳቸውን ሕይወትና ደህንነት ለአደጋ አጋልጠው ለጋዜጠኞችና ለለውጥ ሐሳብ አራማጆች ቆመው ስለተሟገቱ መሆኑን በኢትዮጵያ የጀርመን አምባሳደር ብሪታ ዋግነር በትዊተር ገጻቸው ላይ አስፍረዋል። አቶ አመሃ መኮንንን ሀብታሙ ስዩም አነጋግሯል። ሽልማቱ ምን ስሜት ፈጠረቦ? የሀብታሙ ቀዳሚ ጥያቄ ነው። አቶ አመሃ ይመልሳሉ።
ኢትዮጵያ እንግዲህ በሰብአዊ መብት ጉዳይ ብዙ ብዙ የሚቀረን አገር ነን፣ እንደ ሀገር እንደ ህዝብ እና ብዙም ጉዳት የደረሰበት ሁኔታ ነው የምናስታውሰው። እንግዲህ ይሄንን በመቅረፍ በኩል አስተዋጽኦ ወይም ከሌላው የተለየ አስተዋጽኦ አድርገሃል ተብሎ እውቅና ሲሰጥ ጥሩ ስሜት ነው የሚሰማው። ጥሩ ስሜት ተሰምቶኛል።
ጠበቃም ማህ እንግዲህ እርስዎ የሚታወቁት የፖለቲካና የህሊና እስረኞችን ወክለው ለአመታት ባደረጉት የጥብቅና አገልግሎት ነው። ትንሽ ወደኋላ ልመልሰዎት። በርካታ የጥብቅና ዘርፎች አሉ። ብዙ ጦስ የሌላቸው ሀብታም የሚያደርጉ የጥብቅና አይነቶች አሉ። እርስዎ ግን ከመንግስት ባለስልጣናት ጋር፣ ከመንግስት አስተዳደር ጋር መልሶ መላልሶ የሚያጋጨውትን የሰብአዊ መብት ጥብቅና ጉዳይን አበርትተው ይዘዋል። ወደዚህ ዘርፍ የገቡበት የግል ምክንያት ነበረ ወይ? ጥቂት ወደኋላ መለስ ብለው እንዴት እንደመረጡት ያጫውቱኝ።
አዎ፣ አይ እንግዲህ ምንድን ነው፣ ዞሮ ዞሮ ያው የህግ ባለሙያ ነኝ እንደ ማንኛውም ሰው። ከአዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪ በህግ ሙያ ተምሬያለሁ። ከዛ በኋላ ደግሞ በሰብአዊ መብት ደግሞ ሁለተኛ ዲግሪን ሰርቻለሁ። ከዛ ያው ስራ የጀመርኩት ቀድሞ ልዩ አቃቤ ህግ ይባል የነበረ መስሪያ ቤት ነው፣ አጭር ጊዜ በጣም። ከዛ በኋላ ወደ ፍትህ ሚኒስቴር ነው የገባሁት። ስለዚህ አንደኛ በዚህ በስራ አጀማመሬ እና ባለፍኩበት በስራ መስክ በተለይ መንግስት መስሪያ ቤት ባለፍኩበት ሁኔታ ውስጥ በአብዛኛው የወንጀል ጉዳይ ላይ ነው ሳተኩር የነበረው። እዛም ስሰራ እንደ አቃቤ ህግም ስሰራ የሚፈጸሙ ጥፋቶችን የማየት እድል ነበረኝ። ያው እንደ መንግስት ሰራተኛ የሚጠበቅብኝን ለመወጣት ስሞክር ነበረ። ከዛ በኋላ ያው የሰብአዊ መብት ተማሪ ሆኛለሁ። እንግዲህ እነዚህ ሁኔታዎች ገፋፍቶኛል ብዬ አስባለሁ። ከላይ ደግሞ ይመስለኛል ወደ ትምህርት ቤት እንደ ጨረስኩኝ አካባቢ ያው አንድ የኔ ወንድም እንዲሁ በሚዲያ ስራ ውስጥ ነበረ፣ ጋዜጠኛ ነበረ። ስለዚህ እሱ ሲታሰር አይቻለሁ። አእምሮ የሚባል ጋዜጣ እሱ ዋና አዘጋጅ ነበረ። እሱን ማየት ችያለሁ። በመጽሐፉ ብቻ ታስሮ ብዙ ተንገላቷል። አሁንም በስደት ይገኛል። አይ ቲንክ እነዚህ ሁኔታዎች በሰዎች ላይ በሀሳብን በነጻ መግለጽ መብት ላይ የሚፈጸመው የሰብአዊ እንዳልታገስ ወይም ትኩረት እንዳደርግ የገፋፋኝ ይመስለኛል። ወደ ጥብቅና ከገባው በኋላም ያው ወደ እኔ ይመጡ የነበሩ ጉዳዮች የወንጀል ጉዳዮች ናቸው። ከዛ በኋላ ደግሞ እንግዲህ የጸረ ሽብር ህጉ ከወጣ በኋላ በተለይ በ97 ምርጫ ጊዜ እንደዚሁ ብዙ ሰዎች ሲታሰሩ ለማየት ለማስተዋል ችያለሁ። ስለዚህ አይ ቲንክ ብዙ ከባድ አልነበረም። የህግ ባለሙያ ነኝ ብዬ ቦታ ይዤ ሳበቃ፣ በተለይ ደግሞ የሰብአዊ መብት ተማሪ ነኝ ብዬ ቦታ ይዤ ሳበቃ፣ እንደዚህ ሰዎች በግፍ ሲታሰሩ ሙያ እያለኝ ወደኋላ የምልበት ምክንያት አልነበረም። ለመወሰን ብዙ የሚቸግረኝ አልነበረም። ብዙ ሰዎች ደግሞ ብዙ ወጣቶች በእውነት ብዙ ይደርሳሉ። ብዙ ህልም ያላቸው ወጣቶች ላይቭ በጥይት ግንባራቸው እየተመታ ሲወድቁ አይተናል፣ ከወሬም በላይ ማለት ነው። ይሄንን እያዩ እንደገና እንዳልኩት ባለሙያ በዚህ ሙያ ላይ ነኝ ብሎ ቁጭ ለማለት የሚቻል አልመሰለኝም። ለእኔ ይሄን ለመወሰን የሚከብድ መክበድ አልከበደኝም። እውነት ለመናገር
ቀደም ብለውም ጠቀስ አድርገውታል፣ ያው የስራው ፈተና አለ። ወደኋላ አሁንም መለስ ስለ አድርገውትና እስቲ በዚህ ስራው ዘመን ካዩቸው ውጣ ውረዶች መካከል የተወሰኑትን ያጋሩን፣ የተወሰኑትን እስቲ ያነሳሷቸው።
ከባድ ነበረ በእውነት ለመናገር። አንደኛ በጣም ያው መንግስት በልዩ ትኩረት የሚከታተላቸው ጉዳዮች ናቸው። ሌብልም ተደርገናል። ካልተሳሳት ያኔ በነበረው የጠቅላይ አቃቤ ህግ መስሪያ ቤት ውስጥ እነማን ናቸው በዚህ ጉዳይ ጥብቅና ስራ እየሰሩ ያሉ በሚል አንድ ስም ነበር፣ አሁን ረስቻለሁ። የመለየት ስራ እንደተሰራ አውቃለሁ። ከዛ በኋላ ያ ከተለየ በኋላ ምን ለማድረግ ታስቦ እንደነበረ ብዙም እርግጠኛ ግልጽ አልነበርኩም፣ ግን የሚያሳየው ነገር አለ። ከአንድ ጊዜም ሁለት ጊዜም ጠቅላይ አቃቤ ህግ መስሪያ ቤት ተጠርቼ እኛ ፈቃድ የሰጠን የጥብቅና ስራ እንድሰራ ነው እንጂ የፖለቲካ ስራ እንድሰራ አይደለም የሚል በአንድ በኩል ወንድማዊ የሚመስል ምክር፣ በሌላ በኩል ግን ማስጠንቀቂያም ነገር ነበረ። ከዛ በኋላ ግን እንግዲህ ስራውን ለመስራት ማዕከላዊ መመላለስ ነበረ፣ ቅሊንጦ፣ ቃሊቲ መመላለስ ነበረ። እነዚህ ቦታዎች ላይ ሲኬድ ደግሞ እንደ ባለሙያ ወይም ስራ ለመስራት እንደሄድን ሳይሆን የምንቆጠር የነበረው የእነዚሁ ታሳሪዎች ተባባሪ ጸረ መንግስት እንደነበር እና አንድ ጥበቃ ላይ የነበረ የሚገኝ ባለሙያ ወይም ሰራተኛ በቀላሉ ክብርን በሚነካ ሁኔታ እንተናገድ ነበር፣ እንመለስ ነበር። ይሄ አንድ ነው። ከዛ ፍርድ ቤት ደግሞ እንግዲህ በነበር ሂደት ብቸኛው መጠጊያ መሆን ነበረበት፣ ግን አልነበረም። ነት ለመናገር ፍርድ ቤት የሙያ ኃላፊነታችንን በአግባቡ ለመወጣት እድል ሲሰጠን አልነበረም። በአብዛኛው በጣም በግልጽ በሚታይ ሁኔታ ፍርድ ቤቱ ጋር አስከባሪ በወቅቱ ከነበረው እዛ ፌቨር ሲያደርግ ነበረ።
እንደ ሰውኛም ቤተሰብ አለኝ እኔ ስጋቶች ነበሩ። በዚህ ሂደት እኔም የደንበኞቼ ዕጣ ቢደርሰኝ ልጆቼ ምን ይሆናሉ የሚል ስጋት ጭንቀት ነበረ። ከዚህ ጭንቀት ጋር ተያይዘውም የጤና መስተጓጎሎች ነበሩ። ከአንዴም ሁለት ወደ ሆስፒታል አካባቢ ጎራ ብሎ የማረፍ ነገሮችን ነበሩ። ሰዎች ዳኛ ፊት ቆመው ልብሳቸውን አውልቀው ለህዝብ ይፍረደኝ ከማለት የደረሱበት ጊዜ ነበር እና እነዚህ ከባድ ስሜት ነው የሚሰጡ።
ጠበቃማ እንግዲህ ይሄ ሽልማት መሰጠቱ ለሰብአዊ መብት መከበር ለዓመታት ሲሟገቱ ለነበሩ ጠበቆች ምን አይነት ትርጉም ይኖረዋል? ምን አይነት የመነቃቃት ስሜት ይፈጥራል ብለው ያስባሉ?
ባለሙያው የሚጠበቅበትን በተለይ በሰብአዊ መብት ጉዳይ ዲሞክራሲ እንዲሰፍን በሚደረገው ትግል ላይ የህግ ባለሙያ የነበረው ተሳትፎ በጣም ውስን ነው የሚል እምነት ነው ያለኝ። ይሄ እንግዲህ አንዱ አትራፊ አይደለም። ቅድም አሳቡ እንደገለጽከው በቀላሉ ገንዘብ የሚገኝባቸው ሌላ ስራዎች እያሉ ከመንግስት ጋር አደጋ ምራትንም ከአደጋ ጠብቆ የሚቻልባቸው ቦታዎች ኤሪያዎች እያሉ እዚህ ውስጥ ለምን እገባለሁ ከሚል ሊሆን ይችላል። በዋናነት ምንም ጥቅም የለውም በግል ጥቅም አያስገኝም ከሚል ሊሆን ይችላል። እንግዲህ ጥቅም እንደ የሰው ነው። ገንዘብ ጥቅም ብዙ የሚያጓጓ ሊኖር ይችላል። ገንዘብ ሁላችንም እንፈልጋለን አለብን። ሌላ ግን ከዚህ የሚገኝ ጥቅም አለ። እውነት ለሌሎች ደህንነት፣ ለሌሎች መብት መስራት በራሱ የሚሰጠው እርካታ አለ። ከዛ ደግሞ በዚህ ደረጃ ቅና ሲሰጥ ይሄም ትርፍ እንዳለ ትልቅ መልእክት ያስተላልፋል እና ከዛ አንጻር ትልቅ ጥቅም አለ ብዬ አስባለሁ።
አመሰግናለሁ ሀብታሙን ለዘገባው። አቶ አመሃ መኮንንን እንኳን ደስ ያለው ላለሁ፣ እንዲሁም ሽልማቱ ያስደሰታችሁን ሁሉ። ኢትዮጵያ ውስጥ ከሰብአዊ መብቶች ጥበቃና ከችሎቶች ሙግቶች ጋር የሚታወቁ ሌሎችም የሕግ ባለሙያዎች አሉና የእነርሱንም ማንነት እና ሐሳቦቻቸውንም እያያዝንላችሁ እንመለሳለን። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። የማጠቃለያውን ዜና አዳነች ታሰማናለች።
በመቶዎች የሚቆጠሩ የኢትዮጵያ ዜጎች በሱዳን ፖሊስ መታሰራቸውን በካርቱም የኢትዮጵያ ቆንስላ አስታወቀ። የዩናይትድ ስቴትስ ተወካዮች ምክር ቤት የፍትህ ኮሚቴ በፕሬዝደንት ዶናልድ ትራምፕ ላይ የቀረቡትን የክስ አንቀጾች ዛሬ ያጸድቃል ተብሎ ይጠበቃል። ኒውዚላንድ ውስጥ ባለፈው ሰኞ በተከሰተው እሳተ ገሞራ ምክንያት የሞቱት 8 ሰዎች አስክሬኖችን ለማንሳት ነገ ዋይት ደሴት ወደ ተባለው ቦታ ሰራተኞች እንደሚልኩ ባለሥልጣኖች ተናግረዋል። የእሳተ ገሞራው ፍንዳታ ባለመረጋጋቱ አስክሬኖችን የሚያነሱ ሰራተኞች የመላኩን ጉዳይ ባለሥልጣኖች አዘግይተውት ነበር። ሌላ ከባድ እሳተ ገሞራ ሊነሳ የሚችልበት 40ና 60 ከመቶ ዕድል መኖሩን የኒውዚላንድ የርዕደ መሬት ቁጥጥር አገልግሎት አስታውቋል። እሳተ ገሞራው ከተነሳበት ቦታ መርዛማ ጋዝ መውጣት ቀጥሏል። ደሴቱ በአሲድ አመድ የተሸፈነ መሆኑ ታውቋል። የሞቱ ሰዎች ብዛት ዛሬ 8 የደረሰው 2 ከአደጋው ተርፈው ሆስፒታል የገቡ ሰዎች በመሞታቸው ነው። ቢያንስ 27 ሰዎች ከአካላቸው 71 ከመቶ በላይ ቃጠሎ ደርሶባቸዋል። 22 ደግሞ ከባድ ቃጠሎ ገጥሟቸዋል። ለተጎዱት ሰዎች የቆዳ ልባስ ሕክምና ለማድረግ ተጨማሪ 1.2 ሚሊዮን አጸፋ ሴንቲሜትር ቆዳ እንደሚያስፈልግ የጤና ጥበቃ ባለሥልጣኖች ተናግረዋል። ህንድ ዛሬ አሳም በተባለው የሰሜን ምስራቅ ክፍለ ግዛት የተነሳውን ግጭት የታከለበት ተቃውሞን ለማርገብ ስትል በብዙ ሺህ የሚቆጠሩ ወታደሮች መላኳ ታውቋል። ተቃውሞው የተነሳው ከጎረቤት ሀገሮች የገቡ ሙስሊም ያልሆኑ ሰዎች የሀገሪቱን ዜግነት ለማግኘት የሚያቀልላቸው አዲስ ሕግ በመውጣቱ ነው።
አመሰግናለሁ አዳነች። ለማጠቃለያ ዜናው ክቡራትና ክቡራን አድማጮች አጠር አጠር ያሉ መረጃዎችን ላካፍላችሁ። የአንድ የዩናይትድ ስቴትስ ዶላር ዛሬ 32 ብር ከ14 ሳንቲም ተመንዝሯል። በባንኮች በኢትዮጵያ ብሔራዊ ባንክ የምንዛሪ ተመን መሠረት ኤንቢኢ.ጂኦቪ.ኢቲ ላይ 18 ምንዛሪዎችን የያዘ ዝርዝር ሰፍሯል። ማግኘት ይቻላል። የባንክ መሸጫ ዋጋው ነው ቀደም ሲል የጠቀስኩት። የመግዣ ዋጋ 31 ብር ከ51 ሳንቲም ነው። ነገ አርብ ታህሳስ 3 አዲስ አበባ ከፊል ደመናማ እንደምትሆን የኢትዮጵያ ሜትሮሎጂ ኤጀንሲ ተንብዮአል። ከፍተኛ ሙቀቷ 22፣ ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። ከ10 ዲግሪ ሴልሺየስ በታች ያላቸው ቀዝቃዛ ቦታዎች ደብረ ብርሃን 5፣ ጅማ 6፣ አዲግራት፣ ባሌ ሮቤ 8፣ ደብረ ማርቆስ 9 ይሆናሉ። ጎዴ ከፍተኛው ነው 36 ዲግሪ ሴልሺየስ ይሆናል። የቤኒሻንጉል ጉሙዟ ማንኩሽ 35፣ ሽሬ 32 ይሆናል። አጼ ተክለ ጊዮርጊስ ቀዳማዊ ያረፉት ልክ የዛሬ 202 ዓመተ ምህረት ዛሬ ነበረ። ዝግጅቶቻችን ተጠናቀቁ። ክቡራትና ክቡራን አድማጮች፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሰለሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።